የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ22 እና በ25 እንዲሁም በ30 ሜትር ባንድ በናይል ሳትም ጭምር ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ቅዳሜ ጥር 25 ቀን 2011 ፕሮግራም ጀመረ። በኢትዮጵያ የፌዴራልና የክልሎች ኢኮኖሚያዊ ግንኙነት እና ተሰስር ምን ይመስላል? የሕገ መንግስታዊ ግንኙነታቸውስ? ሁለት እንግዶች አዋይተናል።
ኢትዮጵያ ኢኮኖሚ እንዲቃና ከተፈለገ የሚያቃናው አንደኛ ትክክለኛ ማክሮ ፖሊሲ መኖር አለበት። ያንዛ ማክሮ ፖሊሲ ደግሞ ብቃት ያላቸውና በፈር ያለ ፖሊሲ መንግስት መኖር አለበት እና ብቃት ያላቸው ሰዎች መፈጠር አለባቸው። አሁን ስመለከተው የዶክተር አብይ መንግስት በዛው በድሮ ወር ያረፈ ይመስለኛል።
አንደኛ ነገር ይሄ ነጻ ኢኮኖሚ እውነት ለኢትዮጵያ መፍትሄው እሱ ነው ወይ? እንደ ኢትዮጵያ ላለ ኢኮኖሚው ለደቀቀ በጣም ይሄ ፍሬ ሰደደ እና የጠለቀ ሙስና ያለበት ሀገር ውስጥ እውነት ያ ነው ወይ መፍትሄው?
የኢኮኖሚ ባለሙያው ዶክተር ሰይድ ሐሰን እንዲሁም የህግ ባለሙያው ሼክስፒር ፈይሳ ናቸው። ከዜና በኋላ በሚቀርበው ውይይት ሰማቸዋላችሁ። የሙዚቃ ቃና ከውይይቱ ቀጥሎ ያለውን ክፍለ ጊዜ እስከ ማጠቃለያ ዜና ይይዛል። እንደምትዝናኑም ተስፋ እናደርጋለን። እንደምን አመሻችሁ አድማጮች። አዲሱ አበበ ነኝ አስተናጋጃችሁ። ንጉሱ ታምሬ ፕሮግራሙን ይመራል። እስከ ምሽቱ 4 ሰዓት አብራችሁን አምሹ። ግብዣችን ነው። አሁን የዓለም ዜና።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ዲሞክራሲን የመገንባቱ ሥራ የጠቅላይ ሚኒስትር አብይ አህመድና የአስተዳደራቸው ብቻ አይደለም ሲሉ አንጋፋ የተቃዋሚ ፓርቲዎች መሪዎች ተናገሩ። ወቅቱ በተለይም የለውጡ ሂደት የሁሉንም ትብብር የሚጠይቅ የጋራ ፕሮጀክት ነው ብለዋል መሪዎቹ። በተቃዋሚ መሪዎች ሐሳብ ከአመንጭነት ከጠቅላይ ሚኒስትር ጽህፈት ቤት ጋር በመተባበር የተዘጋጀና ዶክተር አብይ አህመድ ራሳቸውም እንደ አንድ ተሳታፊ የተገኙበት የውይይት መድረክ ዛሬ አዲስ አበባ ላይ ተካሂዷል። መድረኩ ታሪካዊና ለኢትዮጵያ የፖለቲካ ታሪክና ትርክት አይነተኛ ሚና የሚጫወት መሆኑን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። በመድረኩ ላይ የተሳተፉ የተቃዋሚ ፓርቲዎች መሪዎችና ሌሎችም ተሳታፊዎችን ያነጋገርንበት ዝግጅት በነገው ምሽት በስፋት ይቀርባል። ቁጥራቸው ከ10,000 የሚበልጥ የኦሮሚያ ተፈናቃይ አባወራዎች መንግስት ትኩረት አልሰጠንም በሚል ባቢሌ ላይ የጀመሩት መንገድ መዝጋት አሁንም እንደቀጠለ ነው። ባቢሌ ከተማ ውስጥ ምግብ እያለቀ መሆኑን የገለጹ የአካባቢው ሰዎች ከተማይቱ ለከፋ ጉዳት እየተጋለጠች መሆኗንም እያስጠነቀቁ ናቸው። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
እስክንድር የተባለ አሽከርካሪ ከሐሙስ ጀምሮ ባቢሌ ከተማ ላይ እንደቆመ ነው የደረሰበትን እንዲህ ገልጸዋል።
ምንም ነገር የለም ራብል ሊሞት ነው።
ያናገራችሁ ሰው የለም?
ምንም መፍትሄ የለም። ዋናው አብይ ካልመጣ አይሆንም። በቃ አሁን ከተማው ራሱ የሚበላ ጠፋ። ምን ጠጣ የለም፣ ምን በለው የለ። ደበል ዳቦ ነበር እስከ ዳቦ ጠፋ። አሁን እንግዲህ መንግስት መፍትሄ ካላወጣለን እስከ መቼ?
መኪና ይዘሃል አይደለ?
አዎ መኪና አለ።
መኪና ያልያዙት
በእግር እየተሄደ ነው እንጂ ከከተማ ሲወጡ ያመጡ ነበር። አሁንም መንገድ ላይ የሐረር መኪኖች መጥተው እንዳይቀበሉ መንገድ ላይ ቅሌ ላይ አያሳልፉም አሉ ልጆቹ።
የምስራቅ ሐረርጌ ዞን ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ቦንሲቱ ኢብራሂም ከመከላከያ ጋር በመተባበር ችግሩን ለመፍታት ጥረት ማድረጋቸው እንደቀጠሉ ይገልጻሉ።
የተፈናቀሉበትን ቦታ ሄደናኝ ከስምንት ወር በፊት ቤታቸው ለቀው የወጡበትን ቦታ ማለት ቤታቸው መልሶ መገንባት ይፈልጋል። ያም አልተመቻቸም። እንዲመለሱ ተደርገው ነበር። ከአሁን በፊት አወያይተን ግጭቱ አልቆመም እስካሁንም ቀጥሏል በሚል ነው እንግዲህ ትኩረት አልተሰጠንም በሚል ነው የወጡት። ብዙ የተለያየ አካል ነገሩ ግጭቱ እንዲፈጠር የሚፈልግ የተለያየ አካል አለ የሚለውን ነገር ከመከላከያ ጉንተኛም ሄደን ትላንትና እዛ እስከ ገጠር ቀበሌው ድረስ ሄዶ አይተን የተመለስ ነው። የዞኑ አስተዳዳሪም የመከላከያ ጀኔራሉም ዋናው አወያይተዋቸው ነበር፣ ግን በአሁን ለመነሳት ፈቃደኛ አልሆኑ። ይሄ ነው በእርግጠኝነት ይሄ ነገር ይሰራላቸዋል፣ መከላከያም በአግባቡ ይጠብቃቸዋል የሚል ቃል ይገባልን ነው የሚሉት። ከመከላከያም ቃል ገባላቸው አሁን በፊትም ቃል ተገብቶልናል የሚል ስጋት ነው። እንግዲህ እነሱ እንደ ስጋት ነው የሚያቀርቡት። ያው ትናንትም አወያይተናቸዋል፣ ዛሬም በሽምግልና እየሞከርን ነው። እስካሁን ግን እዛው ናቸው።
ተፈናቃዮቹ ቃል ከመግባት ባለፈ ጠቅላይ ሚኒስትር አብይ ወይም የክልሉ ፕሬዚዳንት ለማ እንዲያናግራቸው ፍላጎት እንዳላቸው ታውቋል።
በእርግጥ አለ የዛ አይነት ጥያቄም አለ። ከፍተኛ አመራር ጠቅላይ ሚኒስትሩ ወይም የክልሉ ፕሬዚዳንት ያናግሩን ነው የሚሉት።
ከተወሰኑ ወራት በፊት በኦሮሞና ሶማሌ መካከል በተከሰተ ግጭት ከሁለቱም ወገን በርካቶች መፈናቀላቸው የሚታወስ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አመሰግናለሁ አዲሱ። መንገዱን ዘግተዋል የተባሉትን ሌሎች ራሳቸውን የተባሉትን ሰዎች ራሳቸውን አዲሱ ቸኮል ቦታው ድረስ ሄዶ ለማነጋገር ጥረት እያደረገ ነው። እነርሱ በአንደበታቸው የሚናገሩትን በተከታይ ዘገባዎች ይዘን እንመለሳለን። በሰብዕና ላይ በተፈጸሙ ወንጀሎች ተከሰው ጉዳያቸው በዓለም አቀፉ የወንጀል ችሎት እየታየ የቆየውንና ፍርድ ቤቱ ከሁለት ሳምንታት በፊት በነጻ ያሰናበታቸውን የቀድሞውን የአይቮሪ ኮስት ፕሬዚደንት ሎረን ባግቦን ቤልጂክ በጥገኛነት እንደምትቀበል አስታወቀች። በምዕራብና በምስራቁ ዓለም ለአስርት ዓመታት ጸንቶ በቆየው ቀዝቃዛ ጦርነት ማብቂያ አካባቢ ከተፈረመው የመካከለኛ ርቀት ተምዘግዛጊ ኒውክሌር የጦር መሳሪያዎች እሽቅድምድምን ከገታው የሬኪያቪክ ስምምነት መውጣታቸውን የሩሲያ ፕሬዚደንት ቭላዲሚር ፑቲን ዛሬ አስታወቁ። የሩሲያው ፕሬዚደንት ይህንን የመንግስታቸውን አቋም ይፋ ያደረጉት ሩሲያን የስምምነቱን ዋልታዎች በመጣስ ከሰው አሜሪካ ከእንግዲህ የውሎ አካል አለመሆኗን ላሳወቁት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሞኑ ውሳኔ የሰጡት ምላሽ ነው። ሞስኮ ግን ውሉን አክብራ መቆየቷን ነው የምትናገረው። የዜናው ሰዓት አበቃ።
በኢትዮጵያ የፌዴራልና የክልሎች ኢኮኖሚያዊና ሕጋዊ ግንኙነት ትናንት የተጀመረ ውይይት ተከታይ ነው። አድማጮች፣ ለመሆኑ ክልሎች እንዴት ነው ለፌዴራል መንግስት የሚሰበሰበውን ቀረጥ ፈሰስ የሚያደርጉት? ለክልሎች የሚደረገው የበጀት ድልድልስ ምንድን ነው መሰረቱ? የሚሉትን ጭብጦችም እንፈትሻለን። ዶክተር ፍሬድ ሐሰን በዩናይትድ ስቴትስ ማሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣ አቶ ሼክስፒር ፈይሳ በሲያትል ዋሽንግተን የሕግ ባለሙያ ናቸው እንግዶቻችን። የአገሪቱን የኢኮኖሚ ይዞታና መዋቅር ይልቁንም የማዕከላዊ መንግስትና የክልሎችን ኢኮኖሚያዊ ትስስር አስመልክቶ ሁለቱ እንግዶች በትናንቱ የመንደርደሪያ ምጥን ዝግጅት እልባት ካደረጉበት ይጀምራሉ። ዶክተር ፍሬድ እንደገና ማጥበቅ የምፈልገው ይላሉ።
እንደገና ለማጥበቅ የምፈልገው ህጉ ሲመሰረት የፌደራል መንግስት የሚባለው አንደኛ ህብረተሰቡን አላሳተፈም። ስለዚህ ህብረተሰቡ የኔ ህግ አይደለም ነው የሚለው፣ አልነበረም ነው የሚለው። ሁለተኛ የኢትዮጵያ መንግስት እስካሁን ድረስ የነበረው ለ27 ዓመት የራሱ ድምፅ እየጣሰ ነበር እና ሌጂትማሲ ያሰጠዋል። በሌላ በኩል ደግሞ ተሸክስ እንደገለጹት ለክልል መንግስት የተሰጠው የህግ አዋቃድነት ለክልል መንግስት የሰጠው ጉልበት የተለጠጠ ነው። እንደ ሌሎችን ፌደራል ይባል እንጂ የክልል መንግስቶቹ ትንሽ ጠንከር ያለ ኃይል እስከ መገንጠል ድረስ አርቲክል 39 አሁን የሚባለው ለምሳሌ ብንመለከት የተለጠጠ ነው። ስለዚህ በዛ የተነሳ ቀውስ አለ። አሁን ያንን ነገር አንቀበልም የሚለው ኃይልም ብዙ አለ። ስለዚህ ህገ መንግስቱ ላይ ችግር አለ። ነገራችን ላይ እኔና ፕሮፌሰር ሚንጋ አሁን አዲስ አበባ ሄደን ባቀረብነው ወረቀት ላይ ስንመለከተው የሀገሪቱ ህግ ለምሳሌ ሪስፖንሲቢሊቲ አካውንታብሊቲ ምናምን የሚባል ነገር ብንፈልግ ከስንት ሺህ ቃላቶች በዛ ህገ መንግስቱ ውስጥ 3-4 ነገር ያለበት ክልላዊ መንግስቶችንም ቢሆን ሌቦች እንደ ኤክስፐርት ያሉት ምንም ሪስፖንሲቢሊቲ አካውንታብሊቲ የሌላቸው ናቸው። በጣም ችግሮች አሉ ህጉ ገና ከመፈራረቅ። እዚህ ጋር እንግዲህ ከዶክተር ሼክስፒር ጋር እስማማለሁ።
መልካም። አንድ በስራ ላይ ያለ ህገ መንግስት በሌሎች የአስተዳደር ችግሮች ሳቢያ ማስተዳደር ስላቃተው፣ ህጉ መስራት ስላቃተው የሚለውን አንድምታ እንዳይሰጥ ቀድሞውንም ችግር ነበረበት ብለዋል። ብዙዎች የሚስማሙበት ይመስለኛል። አንድ የኢኮኖሚ ሁኔታዎችን የሚመለከት ነገር አንስተዋል። ምናልባትም ከነኚህ ሁሉ ጎልቶ የሚወጣ የኢፌድሪ ብረታ ብረትና ኢንጂነሪንግ ኮርፖሬሽን የሚባለው በእንግሊዝኛው አጠራር ሜቴክ የተባለው ተቋም በምሳሌነት ለዚህ ውይይት ማሳያ ሊሆን ይችላል። በጦር ሰራዊቱ የሚመራ ግዙፍ የኢንዱስትሪ አስተዳደር፣ ምናልባትም በመንግስት የሚደረጉ ሁሉንም አይነት ግዙፍ ተቋራጮች የሚወስድ መንግስትም ንግድም የሚመስል ከመሰረቱ አሻሚነት የነበረው ኃይል አይነት ሌሎችም ቀደም ዶክተር ሰይድ የተቃቀሷቸው የንግድ ስርዓቱን የሚያፋልስ የምጣኔ ሀብት ሂደቱን የሚያፋልስ የተለየ እድል መሰረት ያላቸው ናቸው የተባሉ የሚተቹት ባሉበት እንዴት ነው የሚመዘነው? የቱ ጋ ነው ተጠያቂነት የሚኖረው? አቶ ሼክስፒር፣
ይሄ በጣም ቁልፍ ጥያቄ ነው። ለምሳሌ መንግስት እንደዚህ አይነት ንግድ ውስጥ እንደዚህ አይነት ስራዎች ውስጥ ገብቶ አሁን እንደተጠቀስካቸው አይነት መስሪያ ቤቶች ወይም ደግሞ ድርጅቶችን ማቋቋምና ከግል ንግድ ማህበረሰቡ ጋር በቀጥታ የመወዳደር መንግስትም የራሱን አቋቁሞ የራሱን ድርጅቶች፣ ፋብሪካዎች፣ ተቋራጮችን በላቸው ኮንትራክተሮችን አቋቁሞ መወዳደር ይሄ ህገ መንግስቱ ይፈቅዳል ወይ ወደሚለው ከሄደን ህገ መንግስቱ በጣም ብዙ ችግሮች አለበት። ከቀደም ዶክተር ሰይድም እንዳሉት ብዙ ነገሮች እርስ በርስ የሚጋጭ ብዙ ክፍተቶች አሉት። ብዙ ነገሮች ደግሞ እንደዚህ አይነት ነገሮች በህግ ይወሰናሉ። የመንግስትን ወይም ደግሞ የግለሰብን ሁኔታ የሚመለከት ኢቭን የግለሰብ መብቶችን ብዙም አይጠቅስም፣ ቢጠቅስም በጣም በውስን በሆነ ሁኔታ ነው። የኢትዮጵያ ህዝቦች እና ብሔር ብሔረሰቦች የሚል ነው። የጋራ ወይም የወል ነጻነትን ነው የሚሰጠው። እነዚህ ብሔር ብሔረሰቦች ከፈለጉ መገንጠል ይችላሉ፣ ከፈለጉ ከመንግስት ጋር መሆን ይችላሉ የሚለውን ጨምሮ ከገለጸ በኋላ ለምሳሌ መንግስት እንደዚህ አይነት ቢዝነስ ውስጥ ወይም ንግድ ውስጥ እንደዚህ አይነት ስራዎች ውስጥ መግባት ይችላል የሚል ግልጽ ነገር የለም። በዛው ልክም ደግሞ መንግስት ፈጽሞ እንደዚህ አይነት ነገሮች ውስጥ አይገባም ሊል አይችልም። ምክንያቱም ኢኮኖሚውን የሚመራው ኢኮኖሚውን መንገድ የሚያስይዘው ከባንኮች ጀምሮ መንገዶችን ለምሳሌ በክልሎች መካከል ያሉትን መንገዶች ቅድም እንዳልኩት ትራንስፖርቴሽን፣ ስልኮች፣ ፖስታ፣ ሌሎችን ነገሮችን የሚወስነው በሚል በዛ ውስጥ ደግሞ እንግዲህ ይሄ ፈረንጆች የሚሉት ሉፕሆል ወይም ደግሞ ብዙ ክፍተቶች ስላሉት በዛ መንገድ ካልሆነ በስተቀር በግልጽ መንግስት እንደዚህ አይነት ጉዳዮች ውስጥ መግባት ይችላል የሚል ህግ የለም እኔ ካየሁት ማለት ነው። እንዳልኩት ግን ህገ መንግስቱ ብዙ ክፍተቶች የላሉ የቃላት አጠቃቀሚውን የላሉ አንቀጾች ስላሉ በእነሱ ውስጥ ተጠቅመው መንገድ ፈልገው እነዚህ አይነት ድርጅቶችን እነዚህ አይነት ስራዎች መሳተፍ ይችላል ካላለ በስተቀር በግልጽ መንግስት እንደዚህ አይነት ጉዳዮች ውስጥ መግባት አልነበረበትም መግባትም አይችልም ብዬ ነው ማምነው።
ከነጻ ኢኮኖሚ አስተዳደር በአንድ በኩል ለኢትዮጵያ ነጻ ኢኮኖሚ ለማራመድ ፍቃድና ፍላጎቱን በዲሞክራሲያዊ መንገድ ሰራለው የሚል አስተዳደር፣ በሌላ በኩል ደግሞ ቀደም የተገለጹትን የተንሰራፋ የምጣኔ ሀብት ቁጥጥር መንግስትም ነጋዴም የሆነበት የንግድ ስራ ውስጥም የገባበትን ሁኔታ ከኢኮኖሚ ስርዓት አንጻር እንዴት ይታያል?
ጥሩ ነው። ይሄ እንግዲህ ለዚህ ቀውስ ዋናው መሰረቱ ይሄ ነው። አንተ ያነሳው ነው የኢትዮጵያ ኢኮኖሚ የማንኛውም ሀገር ኢኮኖሚ ለመደስከስ ከፈለገ ህብረተሰቡን፣ ተራውን ህዝብ፣ ነጋዴውን በቃ የነጻ ሀብት የሚያካሂደውን ህብረተሰብ እንዲሳተፍ ማድረግ አለበት። የኢትዮጵያ መንግስትም እንደዛ ማድረግ ሲገባው አላደረገም። የግል ባለሀብቶችን እንደበለጠ እንዲደቁ፣ ድንጻታቸው እንዲወጣ፣ እንዲጠፋ አድርጓል። ትልቁ ስህተት ይሄ ነበር። እና የመንግስት ደግሞ ጣልቃ ገብነት ነው ዋናው። እንግዲህ ለዚህ ችግር ያመጣው ይሄ ነው። የመንግስቱ ኢኮኖሚ ፊሎሶፊ በመንግስት የሚመራ ዴቨሎፕመንታል ስቴት የሚሉት ነገር ነው። በስ ለዚህ ውድቀት ያመጣው ዋናው ነገር ነው። ይህን ካልኩ በኋላ ካነሳው ጋር ይሄ የነ ሜቴክ ችግር የመጣው ከሙስና ጋር የተያያዘ ነው። ይሄ ደግሞ የሜቴክን አጠቃላይ ከነ ኤፈርት ከነ ጥረት ጋር የሚነጠል አይደለም። በሱ እንግዲህ ልዩነታቸው ሜቴክ በአጠቃላይ በፌደራል መንግስት በመሆኑ ሙስናውና የኢኮኖሚ ጣልቃ ገብነቱ፣ ሌሎቹ የነ ኤፈርትና የመሳሰሉት ደግሞ በክልላዊ መንግስት መያዛቸው ነው ልዩነቱ እንጂ የኢኮኖሚ ጣልቃ ገብነት ስንተውና አካሄዳቸው ሙስናቸው ተመሳሳይ ነው። ኢትዮጵያ እንግዲህ የኢትዮጵያ ውስጥ እንግዲህ ከሙስና ጋር የተያያዘ ስለሆነ የኢትዮጵያ ሙስና ከማንኛውም ሀገር ጋር ተወዳዳሪ የለውም። በጣም ከፍተኛ ነው። ይህንን ስላችሁ በዚህ ላይ ብዙ አጥንቼ የኢትዮጵያ ሙስና በጣም አስቸጋሪ የሆነበት ምክንያት እንደዚህ የክልል መንግስቶች በተያያዙ ትልቅ ድርጅቶች ያላቸው መንግስት ኢኮኖሚ የሚያንቀሳቅሱ ድርጅቶች ያለው መንግስት የለም። ትንሽ አለ ቢባል እንኳ በክልል ሳይሆን ጠቅላላ በሀገር ደረጃ የሩዋንዳ መንግስት አንድ ሁለት ትናንሽ ኩባንያዎች አሉ። ተመሳሳይ ያለው እዛ ብቻ ነው። ለማንኛውም እንግዲህ እንደዚህ ተወደደም ተጠላም እንደ ጥራጥ በመንግስት ከያዙ ድርጅቶች በተለይ በክልል መንግስት ያዙ ድርጅቶች አንደኛ የሙስና መሰልፈያ ምክንያቶች ናቸው። በቃ ለዛ ለሙስና መሰረት ናቸው። በቃ እንደነዚህ ድርጅቶች ካሉ ድረስ ሙስናን ማስወገድ አይቻልም። ሁለተኛ እነዚህ ድርጅቶች ኢንኤፊሽንት ናቸው፣ አመን ዴቨሎፐር ናቸው። ስለዚህ ምርታማ አይደሉም እና የፖለቲካ መጠቀሚያ ናቸው። ጥራቱ የአማራ ህዝብ ሀብት አይደለም፣ የመስራቾቹ ነው። ይሄ በግልጽ ታይቷል። እንግዲህ እነዚህ ድርጅቶች እስካሉ ድረስ የኢትዮጵያ ህዝብ እዛም አዲስ አበባ እንደነበርኩም አዳርም እንደነበርኩ ያቀረብኩት ነው። የኢኮኖሚ እድገት መገኛ ብሎ መመኘት ዝም ብሎ ምኞት ብቻ ነው እና የበለጠ ድቀት ነው። እና የሚሊታሪውም ቢሆን የነሜቴክም ቢሆን ተመሳሳይ ነው። ስለዚህ ይሄ መወገድ አለበት። ኢኮኖሚ እንዲያግስ ከተፈለገ አሁን በሚታሪ በተከለ ብንመለከት ግብፅም ታይቷል፣ ዚምባብዌም ታይቷል፣ ሞዛምቢክም ታይቷል፣ ሌሎችም ሀገሮች ታይተዋል። እንደዚህ ያለ በሚሊተሪ የሚካሄዱ ኩባንያዎች በጣም አስቸጋሪዎች እና የበቃ የሙስና ዋናው ምንጮች ናቸው። የኢትዮጵያ መንግስት ይህን አጋጣሚ ወስዶ አንድ ነገር ማድረግ አለበት ባይ ነኝ።
በኢትዮጵያ ፌዴራልና የክልሎች የኢኮኖሚ ትስስርን ተመልክቶ በምናካሄደው ውይይት የህጉንም አግባብነት ከህገ መንግስቱ ጋር ያለውን ግንኙነትን በተመለከተ ሁለታችሁን ዶክተር ሐሰን ሁሴን በሞሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር እንዲሁም ደግሞ በሲያትል ዋሽንግተን የህግ አማካሪና ጠበቃ ሼክስፒር ፈይሳ ጋር የምንወያየው ስለ ኢኮኖሚክስ ስንል እንግዲህ ያው ፖለቲካውም አይለይም፣ ሁለቱን ነጣጥሎ ማየት አይቻልም። እናንተም በፖለቲካው ገባ ወጣ እያላችሁ እያስተማራችሁን እየነገራችሁን ነው። ብዙዎቹ ግን እንደው ፖለቲካው ኢኮኖሚውን ሸፈነው፣ ኑሮ ተወደደ፣ እንደው ኢኮኖሚውን ከዚህ ነቅሰን እናውጣና የፌዴራልና የክልሎች የኢኮኖሚ ትስስርን በተመለከተ እንዴት ነው እስቲ ክልሎች ለፌዴራሉ መንግስት የሚሰበስቡትን ቀረጥ ፈሰስ የሚያደርጉት በምን ሁኔታ ነው? ለክልሎች የበጀት ድልድሉ መሰረቱ ምን እንደሆነ ብትገልጡልን። ሼክስፒር ልስ ላንደሽ
ያን ጥያቄ እስቲ አቶ ሼክስፒር ይሄድበት የህጉን ነገር በሚመለከት መጀመሪያ።
እሺ
ጥሩ። እንግዲህ የኢትዮጵያ ህገ መንግስት የሚለው የፌዴራሉም አለ የክልል መንግስት አለ፣ ሁለቱም አወቃቀራቸው ከሞላ ጎደል አንድ አይነት ነው። የፌዴራሉ የህዝብ ምክር ቤቶች አሉት፣ እሱ ትልቁ አካሉ ይሆናል። ክልሎችም ደግሞ የክልል መስተዳደር ምክር ቤት የሚባል አለ። እነሱ የግብሩን ይወስናሉ። እንግዲህ ህገ መንግስቱ የሚለው ምንድን ነው? ፌዴራል መንግስቱ የማይሰበስበውን ለፌዴራል መንግስቱ የማይገባውን ሌላኛውን ይሄ በአካባቢዎች ያለውን ግብር እና ሌላውንም ገቢዎች የሚሰበስበው የክልሉ መንግስት ነው። ከታች ከህዝቡ ሰብስቦ ወይም ከድርጅቶች ከሌሎችም ቦታዎች የሚሰበስበው ክልሉ ውስጥ ካሉት ድርጅቶች የሚሰበስበው እንደዛ ያደርግና ሁለቱም አንድ አይነት አወቃቀር ነው ያላቸው። የሚገባውን ለፌዴራል መንግስቱ ይሰጣል ማለት ነው። እሱንም ያው በፌዴራል መንግስቱ ወይም ደግሞ በእነሱ ባገኙት ገቢና ገቢ መጠን በተወሰነው በእንደዛ አድርገው ለፌዴራል መንግስቱ ገቢ ያደርጋሉ። ፌዴራል መንግስቱ ደግሞ ያንን ወደ ክልሎችም ሆነ ፌዴራል ጉዳዮችን የሚጠቀምበትን ይሄ ለመንገድ ማሰራት ሆነ ለቅድም ላልኳቸው ለትራንስፖርት፣ ለቴሌኮሙኒኬሽን፣ ለሀገር መከላከያ፣ ለሌሎች ነገሮች ያውላል ማለት ነው። በቀጥታም ትንሽ ግርም ያለኝ ያየሁት ነገር እንዳልኩት ህገ መንግስቱ ላይ አንዳንድ ነገሮች ፌዴራል መንግስቱም የሚሰበስበው እንትን ቀረጦች አሉ የራሳቸው፣ ያው እንደ ሁሉም ሀገር። ይሄኛው አወቃቀሩ የሁለቱ አንዱ አንዱን የሚቆጣጠርበት መንገዶች ግን ብዙ የላላ ወይም ትንሽ ብዥ ያለ ነገር ነው። እኔ ሜቢ እንግዲህ የኢትዮጵያ የህገ መንግስት ተመራማሪ ስላልሆንኩ ሊሆን ይችላል። ሁለቱ አንዱ አንዱን የሚቆጣጠርበት አንዱ አንዱን የሚያስገድድበት እንደዚህ አይነት ነገሮች በጣም ውስን ሆነው ነው ያየሁት።
መልካም ዶክተር ሰይድ።
እንግዲህ ጥሩ ነው የህግ ባለሙያው ያቀረቡት። እኛም እዛ እኔና ዶክተር ፕሮፌሰር ልንጋ ወረቀታችንን ስናነብ ስናቀርብ ያ ምንድን ነው የኢትዮጵያ ህግ በጠቅላላ እንደገና መፈተሽ አለበት፣ ይሄ ካልሆነ መራመድ አይቻልም። አሁን እኛ በኢኮኖሚ በኮረፕሽን አይተው ነው ስንመለከተው ለዚህ ነው። እና ጠቅላላ አሁን ለምሳሌ ኢንዳውመንት የሚባሉ ድርጅቶች ለመንግስት ከፌደራል መንግስት ውጭ ናቸው። የክልል መንግስት ሳይሆን የፖለቲካ ፓርቲ
መንግስት ናቸው። ዶክተር ሰይድ ኢንፋክት መንግስት ብለው ነው እንትን የሚሏቸው። የክልል መንግስቶቹም እንደ መንግስት ናቸው። በጣም የሚገርም አወቃቀሩ። ሁለቱም እንደ መንግስት ሆነው ነው ህገ መንግስት ላይ ራሱ ሲጠቀሱ፣ ይሄኛውም ያለውን ያኛውም አለው። ከጥቂት ነገር ሌላ ከመከላከያ የራሱ ይሄ የፌዴራል ፖሊስ ሌላ፣ እነሱም የራሳቸው የክልላቸው ፖሊሶች አላቸው እንጂ በጣም ከጥቂት ነገር በስተቀር እንደ መንግስት እንደ ሁሉ ነገራቸው እንደ ሀገር ናቸው። እውነት ለመናገር
ችግሩ ስላይ ነው ደስ ነው ስለቀ ህጉ የፌዴራል መንግስቱ ራሱ ልክ እንደገለጹትም ኮንትራዲክሽን አለበት። እነዚህ ፓወራቸው ክልል ድርጅቶች መንግስቶች በጣም የተለጠጠ ስለሆነ ኮንትራዲክሽኑ አስቸጋሪ የሆነበት ምክንያት ነው። እንግዲህ ግብርን በሚመለከት ወደ ጥያቄው መመለስና የኢትዮጵያ መንግስት አሁን በፌዴራል መንግስት በአንድ በኩል ወጪ በጣም እየበዛ ነው፣ በብዙ ነገሮች ማውጣት ስላለበት እየወጣበት ነው። ሁለተኛ የኢትዮጵያ ኢኮኖሚ ከካዝናው ባዶ ሆኗል። ከአሁን በፊት ለኢትዮጵያ ጋዜጣ እንዳቀረብኩት የዶክተር አብይ መንግስት ሶስት ግዳል ችግሮች አሉ። አንደኛው የኢኮኖሚ ካዝናው ባዶ መሆኑ የተረከቡት፣ ሁለተኛው በጣም ከባዱ ሙስና ነው፣ ሶስተኛው ይሄ ብሔር ነክ የሆነው ግጭት ነው። ይህን እንግዲህ የመጨረሻው ፖለቲካ ነው። ሁለቱም ፖለቲካዎች ናቸው። በፖለቲካ በኩል ስመለከተው ዶክተር አብይ እየተሳካላቸው ይመስለኛል፣ የሚወጡት ይመስለኛል። ግን ይሄ በፖለቲካ በኩል መሳካት ግን ነገሩን የሚያበርደው አይመስለኝም። አሁን የኢትዮጵያ ሕዝብ የሚፈልገው ስራ ነው፣ የሚፈልገው በሀብት ያለው ልዩነት መቀነስ ነው፣ የሚፈልገው ይሄ በየጊዜው ተጭኖ እየበዘበዘ ያለ ሙስና እንዲወገድለት ይፈልጋል። ይህ ደግሞ ኢህአዴግ ማምጣት አይችልም፣ ሊያመጣው አይችልም። ኢትዮጵያ ውስጥ በፖለቲካው ስንመለከተው ከታች የኢትዮጵያ ሕዝብ ጠቅላላ ለውጥ ይፈልጋል። ከላይም እንደዚሁ የዶክተር አብይ የመለማ ግሩፕ ለውጥ ማምጣት ይፈልጋል። ጠቅላላ ደግሞ በዚህ ካድ በውስጥ ያለው ደግሞ ጠቅላላ የመንግስቱን አውታር የያዘው ካድሬው ለውጥ እንዲመጣ አይፈልግም። አንዳንድም እንዳውም እንደፈለገ የፈለገ ይሆናል እንጂ ሞታት አለሁ እንጂ ያለትን እየበላሁ እየተዘበዝኩ እኖራለሁ ብሎ የተቀመጠ ኃይል አለ። ይሄ ራሴ ያጋጠመ ነገር ነው። ከብዙ በስልጣን ላይ ያሉ ሰዎች በዩኒቨርሲቲ ደረጃም በሌሎችም ያየሁትን ተገነዘብኩት ነው። በተወለድኩበት ቦታም ያየሁት ነው። ካድሬዎቹ ከውጭ ሆነው ከደሴ ሆነው መቆጣጠር ይፈልጋሉ። ህብረተሰቡ እዛ ለውጥ ይፈልጋል። ግጭቱ እንዳለ አሁን ተፋጧል። ይሄ አንድ ነገር መድረሱ አይቀርም። የዶክተር አብይ መንግስት ወይ ስራ ካላመጣ ወይም ደግሞ ህብረተሰቡ ካላሳተፈና ነገሮችን እንደሚሳኩ ካላሳየ በስተቀር በጣም አስቸጋሪ ሁኔታዎች ይመጣል። አንድ ነገር ይደርሳል ባይ ነኝ። በበኩሌ ፖለቲካ ለውጥ ቢመጣም በኢኮኖሚ ለውጥ በኮሮሽን በኩል ምንም የመጣ ለውጥ የለም እንዳለ ነው። ይሄ ራሱ ፊጀር ሰላደ ፊጀር ሳሉበት እና የእነዚህ ችግሮች ካልተወጡ ድረስ በጣም አስቸጋሪ ይመስለኛል። የኢኮኖሚ የተያዘው በአጠቃላይ የፌደራል መንግስት አንደኛ ገቢ እየቀነሰ ነው በብዙ መልክ፣ ሁለተኛ ደግሞ ሀብቱ የተያዘው የክልል ድርጅቶች ናቸው። ለዚህ ነው ያን ገንዘብ እየረጩ ችግር የሚያመጡብትም ያ ነው። እና አንድ ነገር መቼም እርምጃ መወሰድ አይቀርም። ይሄን ለማድረግ ነው። ይሄ ሲሆን ችግሮች ይመጣሉ። ክራይሲስ ይታየኛል፣ የበለጠ ቀውስ ይታየኛል አንድ ነገር ካልተደረገ።
ዶክተር ሰይድ ሀሰን፣ አቶ ሼክስፒር ፈይሳ፣ ይሄ በጣም የዜጎችን የዕለት ተዕለት ህይወትም የወደፊት ተስፋን ጨምሮ በተለየ ስሜት እንዲቃኝ የሚጠይቅ በተለይ ኢትዮጵያ አሁን ካለችበት ሁኔታ ጋር የሚታይ ውይይት በመሆኑ ጠበቅ ባለው መንፈስ ነው እያወራን ያለ ነው። ከሰው ልጆች ተስፋም ከነጻነትም ከዲሞክራሲ ጋር የሚያያዝ በአንጻሩ ዘመን የጠበቀ ሊባል የሚችል የምጣኔ ሀብት ክርክሮች ውይይቶችም ትኩረት ሲስብ እናያለን። በምጣኔ ሀብት ፍልስፍና ውስጥም የነጻ ገበያ ጽንሰ ሀሳብ፣ የኢኮኖሚ ነጻነት ከሰዎች መሰረታዊ ነጻነት ተለይቶ አለመታየቱ፣ በእርግጥ የኢኮኖሚ ነጻነት በሌለበት ነጻነት የሚባል የሰው ልጆች መብት መከበር የሚባል ጥያቄ ውስጥ ይገባል የሚለው ክርክር መሰረት ያለው ነውና ከዛ አንጻር ምናልባትም ብዙዎች ተስፋ የሚያደርጉትን የነጻነት ዓለም ኢትዮጵያ ውስጥም በቅርቡን ይሆናል ብሎ የምናስብ ከሆነ በኢኮኖሚ ነጻነትም ይሁን በመብት ከበሬታው ተገቢ ነጻነት የሚያገኙበት አገር እንዲፈጠር ነው እና እንዲህ ያለው ውይይቶች ትኩረት የሚያደርጉት እንዴት ይመለከቱታል? ዶክተር ሰይድ እርስዎን ላስቀድም፣ አቶ ሼክስፒር መከተል ይችላሉ።
አዎ፣ እንግዲህ የኢትዮጵያ ኢኮኖሚ አንድ ላይ ሊደርስ ወይም እንደው መንገድ እንዲይዝ ከተፈለገ፣ በነገራችን ላይ የኢትዮጵያ ኢኮኖሚ በጣም ከመድቀቁ ከመበላሸቱ የተነሳ
ይቅርታ አርጉልኝ እና ብዙ አስርት አመታት ይፈጃል። አንድ ማክሮ ኢኮኖሚ ከወደቀ በኋላ እንደገና ለማቃናት በጣም አስቸጋሪ ነው እና ይሄ የኢትዮጵያ ሕዝብ ሊገነዘበው ይገባል።
ለማገገም ጊዜ ይወስዳል ነው የሚሉት?
በጣም በጣም በተለይ ማክሮ ኢኮኖሚ ለማገገም በጣም ጊዜ አመታት የሚፈጅ እና አሁን ደግሞ ያለው ሁኔታ በጣም አስቸጋሪ ነው። የኢትዮጵያ ኢኮኖሚ እንዲቃና ከተፈለገ የሚያቃናው አንደኛ ትክክለኛ ፖሊሲ፣ የማክሮ ፖሊሲ መኖር አለበት። ያለዛ ማክሮ ፖሊሲ ደግሞ ብቃት ያላቸው እና ደፈር ያለ ፖሊሲ የሚወስድ መንግስት መኖር አለበት እና ብቃት ያላቸው ሰዎች መፈጠር አለባቸው። አሁን ስመለከተው የዶክተር አብይ መንግስት በዛው በድሮ በሬ እያረሰ ይመስለኛል። ያሉት እዛ አብሮ ድሮ የነበሩት በነዛ ነው አብዛኛዎቹ። አዲስ የሰው ኃይል አምጥቶ እየሰራ አይደለም። አዳዲስ ሀሳቦች ሊያመጣ ይችላል፣ ግን አብዛኞቹን ስመለከተው አዲስ ሀሳብ ሊያቀርብ ነው አውት ኦፍ ዘ ቦክስ የሚያስቡ ኃይሎች ህብረተሰብ አይደለም።
ከተለመደው መንገድ ወጣ ባለ ሊያዋጣ የሚችል አዲስ መንገድ የሚሞክሩ ሰዎች አልተካተቱም ነው የሚሉት።
አልተካተቱም እና ችግሩ እሱ ነው። ለማካለ ሁሉም ከውጭ ሁሉ ብዙ ነገር ተብሎ እስካሁን ድረስ ምንም የመጣ ነገር ያው እዛው መልሰን ገብተናል። እኔ ስመለከተው እና የኢትዮጵያ ሕዝብ እንዲሳተፍ መደረግ አለበት። ፕራይቬታይዝ የሚደረገውም በጥንቃቄ ተደርጎ ፕራይቬታይዝ ማድረግ በተለይ ህብረተሰቡ ራሱ ተነግሮት በኢኮኖሚ ፍኖተ ካርታ ሊካፈል ተደርጎ መካሄድ አለበት። ይህ እንደማድረግ ደግሞ ከተፈለገ ያለው ቢሮክራሲው እንደገና መፈተሽ አለበት። በተለይ ይህ ኮረፕሽኑ በጣም አንቆይወታል። ተመልክቻለሁ፣ እስከ መንደር ድረስ አይቼ ነው የተመለስኩ። ይሄ ነገር እንደገና ካልተፈታ በስተቀር ህብረተሰቡን አንሽ አድርገው እንዲሳተፍ ካልተደረገ በሆን በጣም ማቃናት ያስቸግራል። ደግሞ ዋናው ነገር የኢትዮጵያ ኢኮኖሚ ይቃናል ብሎ ሳይሆን ወዳሁኑ ህብረተሰቡ ከተሳተፈ ተስፋ ይኖረዋል። ይሄ ተስፋ እንዳይምነምን መደረግ አለበት። የእነ ዶክተር አብይ ችግራቸው ብዙ ተስፋ ለህብረተሰብ አምጥተዋል። ያ ተስፋ አሁን የት ነው ኢኮኖሚ ብሎ መጠየቁ አይቀርም። እዛ ኮረፕሽን እንዳለ ሲሆን ያ ሲሟሽሽ በኋላ ግጭት ይመጣል። በጣም አስቸጋሪ ሁኔታ ሊያጋጥመው ይችላል። ባይ በፖለቲካ በኩል ጥሩ እንትን እየደረገ ነው፣ ወደፊትም የሚሳካላቸው ይመስለኛል። ኢኮኖሚው እና በኮረፕሽን በኩል ግን ትልቅ ችግሮች አሉ።
ስለ ነጻ ኢኮኖሚና የሰው ልጅ ነጻነት እሱ ጥያቄው በዚህኛው በኩል ያሉት እንግዲህ የሚከራከሩት አንደኛ ነገር ይሄ ነጻ ኢኮኖሚ እውነት ለኢትዮጵያ ላለ ኢኮኖሚው ለደቀቀ ቅድም ዶክተር ሰይድ እንዳሉት በጣም ይሄ ስር የሰደደ እና የጠለቀ ሙስና ያለበት ሀገር ውስጥ ብዙ ነገሮች መሰረታዊ የሆኑ ነገሮች ያልተሟሉበት ሀገር ውስጥ ነጻ ኢኮኖሚ ተብሎ እንዳለ ሜዳውን ለግል ባለሀብቶች ቢለቀቁ ሁሉ ነገር ለግል ባለሀብቶች ቢለቀቁ እውነት ያ ነው ወይ መፍትሄው ተብሎ በሌላኛው መንገድ ያሉት ወይም ደግሞ ይሄ አሁን የዴቨሎፕመንታል ስቴት ወይም አብዮታዊ ዲሞክራሲ የሚበሉት ቅይጥ ኢኮኖሚ የሚበሉት በዚህ በኩል ያሉት የሚከራከሩት አይ እንደ ኢትዮጵያ ላለው ሀገር እንደዚህ ይሄ ነገር ነጻነትን አያመጣም፣ ጥቂት ስግብግቦችን ይፈጥርና እነዚህ ስግብግብ ነጋዴዎች ደግሞ እነሱ ከመጠን በላይ ሀብታም እየሆኑ ህዝቡን እየመዘበሩት መንግስት ቁጥጥርና እጁን ካላስገባበት እንዲያውም ማስገባት ብቻ ሳይሆን ቅድም እንደተባለው እንደነ ሜቴክን ፈጥረን ራሳችንም ተወዳዳሪ ካልሆንን የኢትዮጵያ መንግስት ባለፈው የጨው የበርበሬ የአንዳንድ ነገሮች ዘይት ዋጋ ሁሉ እስከ መወሰን ድረስ ላይ የደረሱበት ጊዜ ነበረ። ኢኮኖሚን እና መልቀቅ አንችልም ይላሉ። በሌላ በኩል እንደ አሜሪካን አይነት ደግሞ የዳበሩ ሀገሮች ውስጥ ችግር የለውም፣ የፈለገ አንድ ሰው እስከ መጨረሻው ድረስ ሀብታም ሊሆን ይችላል። አሁን እኔ የምኖርበት አገር አይነት እንደነ ቢል ጌትስ እነ ጀፍ ቢዞስ እና አማዞን ገደብ የሌለው ሀብት አላቸው። ጭንቅላቱ መፍጠር እስከቻለ ድረስ የፈለገውን ሀብት ያ ነው ለሰው ልጅ ነጻነት ጭንቅ ማለት። ያ ደግሞ ወደ ታች ሲወርድ ለሌላውም ሰው ስራ ይፈጥራል፣ ከዚህ መጥፎ አይደለም ተብሎ ይታሰባል። በእኔ እምነት እንግዲህ ሜቢ መንገዱ ያለው ከእኔ በለጠ ዶክተር ሰይድ ይሆናሉ ይሄንን የሚያውቁት ለእንደኛ አይነት ሀገር ለእኛ አይነት ነባራዊ ሁኔታ እውነት አሁን ሄደን ነጻ ኢኮኖሚ ነው ተብሎ እንዳለ በሩን በእርግደን ብንከፍት ምን ያህል ነው ህብረተሰቡን የሚረዳው? ሰዎች ምን ያህል ነው ስራ የሚፈጥሩ ካምፓኒዎችን ትልልቅና ስግብግብነቱን በመጠን የሆነ ምክንያቱም ትልቅ ካምፓኒዎች ትልቅ ስግብግብ የሆኑ ግለሰቦችን ወይም ጥቂት ሰዎችን ካፈራን አያቆምም፣ እየቀጠለ ስለሚሄድ ህብረተሰቡን ይጎዳል። ያ ደግሞ ሰውን ነጻነት ያሳጣል፣ ነጻነት የሚኖራቸው እነዚህ ጥቂት ግለሰቦች ወይ ጥቂት ድርጅቶች ናቸው ብዬ ነው ማምነው። እንግዲህ በመሃል የሀገሪቷን ሁኔታ ያማከለ የኢኮኖሚ ፍርሃት ፖሊሲውን ብቻ ማውጣት ሳይሆን ያ ተግባራዊ እንዲሆን አፈጻጸም ላይ ተግባራዊ እንዲሆን መንገድ መፈለጉ ይመስለኛል ለኔ መፍቴው። ነጻነትንም የሚያመጣው ፍሪ ኢኮኖሚ ተብሎ ብቻ ይሄ የሌሎችን የዳበሩ ሀገሮችን የኢኮኖሚ ፍልስፍና አምጥተን ተርጉመን ብቻ
ትራ ላይ ማለት
ፖሊሲዎች ባረድገው እሱም የሚረዳን አይመስለኝም ብዬ ነው ማለት።
ረጅም ሰዓት የፈጀው ውይይትም አድርገን ሌላው ውይይቶች ነው የወለደው። በርግጥ በሌሎች ርዕሶች መልሰን እናገኛቸዋለን። ለዛሬው ግን አመስግነን
ሁለቱንም በጣም እናመሰግናለን። ዶክተር ሰይድ ሐሰን በሞሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣
አቶ ሼክስፒር ፈይሳ የህግ ባለሙያ ከሲያትል ዋሽንግተን በኢትዮጵያ የመብት ጉዳዮች በረጅም ጊዜ በንቃብ በመሳተፍ ታወቃሉ።
ሁለታችሁንም በጣም እናመሰግናለን። ባደማጭ ስም
ዘይት ሰለ
እናመሰግናለን።
አድማጮች፣ ውይይቱ አልተቋጨም። በኢትዮጵያ የፌዴራልና የክልሎችን ኢኮኖሚያዊ ትስስር እንዲሁም የህግ ሁኔታ በሚመለከት ባለሙያው ዶክተር ሰይድ ሐሰንና የህግ ባለሙያው አቶ ሼክስፒር ፈይሳ የተጀመረው ውይይት ቀሪ ክፍል አለው፣ በሌላ ጊዜ ይቀርባል። ለአሁኑ ግን እንግዶቻችንን ዶክተር ሰይድንም አቶ ሼክስፒርንም እናመሰግናለን። በ22 በ25 እና በ30 ሜትር ባንድ እስከ ምሽቱ 4 ሰዓት ፕሮግራማችን ይቀጥላል። ከውይይቱ ቀጥሎ አድማጮች፣ ቀደም ሲል እንደገለጥኩት የሙዚቃ ቃና እናንተ ዘና እያላችሁ እስከ ማጠቃለያ ዜና የምታመሹበት ፕሮግራም ይሆናል። ደሳለኝ ወደ ሙዚቃዎች ይወስደናል። በድጋሚ መልካም ምሽት።
አዲሱ አመሰግናለሁ ያየር መስመሩን ስላስረከብከኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ ተከበራችሁ ሙዚቃ ቀን አድማጮች፣ ሳምንታዊ የክብር ሰላምታዬ በእያላችሁበት ይድረሳችሁ። በዛሬው የሙዚቃ ቀን ፕሮግራም የተለያዩ ግሩም ዜማዎችን ይዤላችሁ ቀርቤያለሁ። መልካም ድምጻ እየተመኘሁኝ እያደመጣችሁት ያላችሁት ቱ ላቭ ሰምባዲ የተሰኘውን የማይክል ቦልተንን ዜማ ነው። Never sold on me. I want my life to be to live with you, live with you. There's a way. Everybody's past to do each and every little. What does it bring if I ain't got you? I ain't got you. ያደመጥነው ቱ ላቭ ሳምበዲ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢችስ ነበሩ። ከዚያም በርካታ የተለያዩ ድምጻያኖች ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምጻዊ ኬሊ ክላርክሰን።
Dreaming color and do the things I want. You think you got the best of me, think you've had the last laugh, but you think that everything good is gone. And you left me broken down, think that I'll come on and back. Baby, you don't know me 'cause you're dead wrong. What doesn't kill you makes you stronger. Stand a little taller. Kill you makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you makes you fighter. What does keep you lighter? Doesn't mean I'm over 'cause you're gone. What doesn't kill you makes you stronger. Stronger. Doesn't mean myself and I. What doesn't kill you makes you stronger.
ኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማ ነበር ያደመጥነው። በመጪው የሚያዝያ ወር 37ኛ ዓመት ልደቷን የምታከብረው ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያልወሰዳችሁና Why I Sing the Blues የተሰኘውን የብሉስ ንጉስ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ።
I Thank you.
ያደምጥነው ዋይ አይ ሲንግ ዘ ብሉስ የተሰኘውን የቢቢ ኪንግን ዜማ ነበር። ይህ ዜማ የወጣው እንደ አውሮፓውያን አቆጣጠር በ1983 ሲሆን ከቢቢ ኪንግ የብሉስ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰው ነበሩ። ለዚህም ስራቸው ከፕሬዚዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚች ዓለም በረፍት የተለዩን እንደ አውሮፓውያን አቆጣጠር በ2015 ነው። በ89 ዓመታቸው ቀጥለን ደግሞ ሄሎ ትለናለች እንግሊዛዊቷ ድምጻዊ አዲል።
ሄሎ ኢትስ ሚ I was wondering if after all these years you'd like to me to go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Talk about myself, I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So how
እያለች ተጫወተችልን የእንግሊዛዊቷ ድምጻዊ አዴል ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራቸው ሙዚቃ ቀን አድማጮች፣ በመቀጠልም በዚሁ ቀስቀስ ባለ ዜማ ላይ እንቆያለን። Always My Mind የተሰኘውን የዊሊ ኔልሰንን ዜማ አጋብዛችኋለሁ።
Maybe I didn't love you quite as often as I could have, and maybe I didn't treat you quite as good as I should have. If I made you feel second best, girl, I'm sorry I was blind. You were always on my mind. You were always on my mind. And maybe I didn't hold you all those lonely, lonely times. I guess I never told you I'm so happy that you're mine. Little things I should have said and done, I just never took the time. But you were always on my mind.
ያደመጥነው የታዋቂውን ድምጻዊ የዊሊ ኔልሰንን Always My Mind የተሰኘውን ዜማውን ነው። ዊሊ ኔልሰን የ85 የዕድሜ ባለጸጋ ቢሆንም አልፎ አልፎ ከሙዚቃው ዓለም አልጠፋም። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ ቆየት ባለ የአሪታ ፍራንክሊን ምርጥ ዜማ ይሆናል። የዜማው ርዕስ Ain't No Way የተሰኘ ሲሆን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ስንብት። ደሳለኝ መኮንን ነኝ በእኔ በኩል። Ciao.
አመሰግናለሁ ለሙዚቃ ቃና ደሳለኝ። አሁን የማጠቃለያ ዜና ላሰማችሁ። ከ58 ዓመት በፊት የተመሰረተውና በፖለቲካ ጫና ከሀገር ተሰዶ የቆየው የአፍረንቀሎ የሙዚቃ ባንድ በተመሰረተበት በድሬዳዋ ከተማ ዛሬ የሙዚቃ ዝግጅት አቅርቧል። ዝግጅቱ የተካሄደበት ድሬዳዋ ስታዲየም ሞልቶ ሰው ከውጭም ሆኖ ይከታተል እንደነበረ እዚያው የተገኘው ሪፖርተራችን አዲስ ቸኮል ዘግቧል። አዲስ ከቡድኑ መስራቾችና አባላት አንዱ የሆነውን ድምፃዊ አሊ ቢራን አነጋግሮ ነበር።
ባሉ እንደምታዩ ታዳሚዎች በጣም እጅግ ብዙ ናቸው። አቀባበል ያደረጉልን በአገራችን ኢትዮጵያ በተለይ ኦሮሚያ ውስጥ ያለው አቀባበልና ስነ ስርዓት በጣም ከፍ በሚል ሁኔታ ደስ የሚል ስለሆነ እንደውም የሚያበረታታ ነው። አሁን ጡረታ ከወጣን በኋላ ጭራሹን ጡረታ እንዳልሆን ነው የሚያሳየው። ካሁን በኋላ እንደውም የበለጠ ጥሩ ሙዚቃዎች እንድንሰራ የሚያበረታታ ሁኔታ ላይ ነው ያለው። እንዳው ብትታደሙ ሌላ ጊዜም በጣም አሪፍ ይሆናል። አመሰግናለሁ። አሊ ብራ ነኝ።
ዝግጅቱ በሰላም ተጠናቋል። በመድረኩ ላይ ወጥተው የድሬዳዋ ምክትል ከንቲባ አብደላ አህመድና ወጣቱ አርቲስት ቀመር ዩሱፍ ተናግረዋል። በአፍረንቀሎ ባንድ ውስጥ አሊ ቢራ ከመስራቾች አንዱ ነው። አሊ ሸቦ፣ አደም ሃሩን፣ እስማኤል ሙሐመድ አደምና ሌሎችም እንደሚገኙበት ታውቋል። የዜናው ሰዓት አበቃ። ክቡራትና ክቡራን፣ ያሰማችሁ ሰለሞን አባተ ነኝ። ጤና ይስጥልኝ።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25ና በ31 እንዲሁም በናይል ሳት ከዋሽንግተን ሲያስተላልፍ ያመሸውን የዛሬ ቅዳሜ ጥር 25 ፕሮግራም አበቃ። ነገ እሁድ በ3 ሰዓት እንገናኛለን። እስከዚያው ከንጉሱ ታምሬ ጋር አዲስ አበባ ነኝ። ደህና